Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ባጃጇ እንደ ታክሲዋ ሙሉ ነው። ግቡ፣ ተሳፈሩ። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም፣ እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በአሁኑ ወቅት በኢትዮጵያ የተስፋፋው ድርቅ ላይ ይሆናል። አሁን 10.2 ሚሊዮን እህት፣ ወንድም፣ አባት፣ እናትና ህጻናት የምግብ እርዳታ ያስፈልጋቸዋል።
ቁጥሩን ከኢትዮጵያ መንግስት ያገኘኑ ነው። በዚህ ሳምንት የተባበሩት መንግስታት ድርጅት ድርቁ በ1977 ዓ ም ተከስቶ ከነበረው አስከፊ ረሃብና ድርቅ ጋር የሚነጻጸር ነው ብሏል። ድርቁ እጅግ ከባድ ነው። ከ77ቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዚያን ጊዜ ከነበረውና ከታየው በጣም ያነሰ ነው።
በዛሬው ዝግጅት ድርቁ ያስከተለውን ጉዳት፣ ድርቁን ለመከላከልና የምግብና የጤና አገልግሎት ለማዳረስ የተያዙ ጥረቶች፣ ስኬቶችና ፈተናዎችን እንቃኛለን።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በታህሳስ ወር ፓርላማ ቀርበው መንግስታቸው ለድርቁ የመደበውን የ14 ቢሊዮን ብር አስቸኳይ ጊዜ በጀት አጸድቀዋል።
እኛ ለድርቅ የምናወጣው ሀብት የዛሬ 10 ዓመት 15 ዓመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር።
እርዳታው በቂ ነው?
10.2 ሚሊዮን የዕለት ደራሽ እርዳታ የሚቀርብለትን ህዝብ ለይተናል። ስለይ በየወሩ የሚያስፈልጉ እርዳታ መጠናለን። የምግብና ምግብ ነክ ያልሆናለን። በሱ መሰረት ነው የሚያስፈልግ።
የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ ናቸው። የዓለም አቀፍ እርዳታ ሰጪ ድርጅቶች ድጋፍ በመስጠት ላይ ናቸው። የኢትዮጵያ መንግስት በቂ ባይሆንም ይሻሻላል የሚል ተስፋ አለው። የዓለም አቀፍ ድርጅቶቹ ጉዳዩ በዓለም አቀፍ የመገናኛ ብዙሃን እንዲዘገብ ካልተበረታታ እርዳታ ማግኘት አስቸጋሪ ነው ይላሉ።
ነገሮች በመገናኛ ብዙሃን እንዲዘገቡ፣ በዓለም አቀፍ ዜና ውስጥ እንዲካተቱ፣ እንዲሸፈኑ ያስፈልጋል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች፣ ጽዮን ግርማ ነኝ። የቀድሞ የአይቨሪ ኮስት ፕሬዚዳንት ሎረን ባግቦ ዛሬ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ቀርበው ጥፋተኛ አይደለሁም የሚል ቃላቸውን ሰጥተዋል። በችሎቱ ፊት ቀርበው ለመዳኘት የመጀመሪያው የቀድሞ ርዕሰ ብሔር የሆኑት ባግቦ በድህረ ምርጫ ግጭት በነበራቸው ተሳትፎ ምክንያት በስብዕና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ከአምስትና ከአራት ዓመታት በፊት በተካሄደው ግጭት የ3000 ሰዎች ሕይወት ጠፍቷል። አላንሳ ዋታራ ለፕሬዝዳንትነት በተደረገው የማጣሪያ ምርጫ አሸንፈዋል ከተባለ በኋላ የ70 ዓመት ዕድሜው ባግቦ እና አብሯቸው ለፍርድ የቀረበው የቀድሞ ወጣቶች መሪ ቻርልስ ብሌ ጉድ ዋታራ ደጋፊዎች ላይ አስከፊ ጥቃት ከፍተዋል ሲሉ የዓለም አቀፍ የወንጀል አቃቤ ሕግ ክስ አቅርበዋል። ደም ያፋሰሰው ግጭት ከአራት ዓመታት በፊት ያቆመው የቀድሞ የአይቨሪ ኮስት ቅኝ ገዢ ፈረንሳይና ሕግ ለማክበር ወታደራዊ ኃይል ልካ በፕሬዝዳንታዊ ቤተ መንግስት መሽገው የነበሩትን ባግቦ ካሰረች በኋላ ነው። በሚወለዱ ህጻናት ላይ የአካል ጉድለት ያስከትላል የሚባለው ዚካ ቫይረስ በመላው የአሜሪካ ሀገሮች በፍጥነት እየተዛመተ በመሆኑ 4 ሚሊዮን የሚሆኑ ሰዎችን ሊያጠቃ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅቱ የጤና አገልግሎት ዋና ስራ አስኪያጅ ማርጋሬት ቻን በትንኝ የሚተላለፈው ዚካ ቫይረስ እንደ አውሮፓውያን አቆጣጠር በ1947 ዓ.ም ለመጀመሪያ ጊዜ የተገኘው ኡጋንዳ ውስጥ እንደነበር ገልጸዋል። ከዚህ በኋላ በመላ ዓለም ተስፋፍቷል። በመጨረሻም ናይጄሪያ ውስጥ ከኢቦላ ቫይረስ ጋር የሚመሳሰል ትኩሳት የሚለቅ በሽታ መስፋፋት ስጋት ማሳደሩ ተዘግቧል። አድማጮች፣ ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Yeah. የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ከምሽቱ 1:35 ሆኗል። ሄኖክ ሰማእግዜርና
መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ ወቅቱን ያልጠበቀ የዝናብ ስርጭትና ድርቅ የግብርና ምርትን ቀንሷል። 10.2 ሚሊዮን ዜጎችን ለተረጅነት አጋልጧል። አስቸኳይ የምግብ እርዳታ የሚያስፈልጋቸው ሕፃናትና እናቶች ቁጥርም በርካታ ነው።
በዛሬው የጋቢና ቪኦኤ ጉዞ በድርቅ ወደ ተጠቁ አካባቢዎች እናመራለን። ድርቁ ያስከተለውን ጉዳት ለወራት የተከታተሉ ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች ያሰባሰቧቸውን ድምጾች እናሰማችኋለን።
ጉዳዩ የሚመለከታቸውን አካላት በተለይ የኢትዮጵያ መንግስትና የዓለም አቀፉ ማህበረሰብ ስራቸው፣ ስኬቶቻቸውና ፈተናቸውን እናስደምጣቸዋለን። በቅድሚያ በአሁኑ ወቅት ያለውን ሁኔታ እንዲያስረዳን ዘጋቢያችን እስክንድር ፍሬውን ከአዲስ አበባ ይዘነዋል።
መጠኑና ስፋቱ በተደጋጋሚም እንደተባለው ሄኖክ በጣም በርካታ የሀገሪቱን አካባቢዎች ያካለለ እና በጣም ከበድ ያለ ድርቅ እንደሆነ በመንግስትም በለጋሽ ሀገራትም በተለያዩ ተቋማትም ሲገለጽ ቆይቷል። ነገር ግን አሁን ቀደም ሲል በጠቀስከው ለምሳሌ ከ1977 ጋር የሚወዳደር በሚለው ጉዳይ ላይ እንግዲህ ሄኖክ መንግስት ከድርቁ ያስከፊነት ሁኔታ ይልቅ ሀገሪቱ ያንን ለመቋቋም በሚያስችል ደረጃ መገኘቷን ነው በተደጋጋሚ ሲገልጽ የቆየው። ድርቁ ባለፉት 50 ዓመታት ከተከሰቱት ሁሉ የከፋ መሆኑን የሚጠቅሱ መግለጫዎች፣ አስተያየቶች በዚሁ በድርቁ ጉዳይ ላይ አብረው በሚሰሩ አጋር ተቋማትና ሀገራት ጭምር ቢጠቆምም እነዚህን አባባሎች ፈጥኖ ሲያስተባብር አልታየም። መንግስት ይበልጥ ያተኮረ የሚመስለው በድርቁ ውጤትና ባስከተለው ጉዳት መጠን ላይ ነው። እንግዲህ ባለፉት 50 ዓመታት ከተከሰቱት ሁሉ የከፋ ሲባል 1977ንም ይጨምራል። ነገር ግን እነዚህን አባባሎች ከማስተባበር ይልቅ በመንግስት በኩል እየታየ ያለው በድርቁ ውጤትና ባስከተለው ጉዳት መጠን ላይ የማተኮር ነገር ነው። እንዳለፉት ድርቆች የሰው ህይወት አለመጥፋቱን፣ የጉዳቱን መጠንም መቆጣጠር መቻሉን በተለያዩ አጋጣሚዎች አስረድቷል የኢትዮጵያ መንግስት። ከዚህ አንጻር ከዚሁ ከጉዳት አንጻር ማለት ነው የቢቢሲ ዘጋቢ ቆቦ አካባቢ የሰራውን ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ እንደዚሁም በአዲስ አበባ የሚገኙ ባለስልጣናት ወዲያውኑ ነበር ያስተባበሉት እና ከዚህ አንጻር ስታየው እያደረሰ ያለው ጉዳት መጠን ላይ ነው መንግስት ያተኮረ የሚመስል።
በሰሜን ወሎ ራያና ቆቦ ወረዳ አስቀድሞ እስክንድር የገለጸው በተለይ ቀዩ ጋራ በሚባለው አካባቢ ዘጋቢያችን ግርማ ይገብሩ ተጉዞ ነበር። እኛ ከምንነግራችሁ ለምን ከነዋሪዎቹ ከነሱ ድምፅ አናሰማችሁም?
እንደምን አደሩ?
ይታደራችሁ?
ደህና ነዎት?
እግዚአብሔር ይመስገን።
እስኪ ስሞትን ይንገሩ።
ላቆ ተሹ ነው።
ሰሜን ወሎ ቆቦ ወረዳ ውስጥ ይሄ ቀበሌ ምንድን ነው የሚባለው?
ምንተፈራ ይባላል ነው።
እዚህ ጋር የታጭዶ የተከመረው ጤፍ የማን ነው?
ይቺ የኔ ናት። የኔ ናት።
መቼ ነው የታጨደው?
ከርማሌ ትንሽ ከረም ብላለች።
መቼ ነው የሚወቀው?
አሁን ዝናቡ እንዲያ ሲልልና ይወቀ ነው።
ዝናቡ አስቸገራችሁ? እንዲ አሁን
ዝናቡ አስቸገረ እያስቸገረ ስለሆነ አሁ ዛሬ አዝመራ ከተታ ስለሆነ
አያስፈልግም።
አዎ ወቅቱን አሳልፎታና ወቅቱ ስላለፈ አሁን ትንሽ ይችን ያለውን እራሬ መሰተር ቆየብን፣ አጓጉል አረገን ነው።
በአጠቃላይ ግን ክረምቱ እንዴት ነው ዘንድሮ?
ክረምቱ የለም ዘንድሮ፣ ቀንሷን የለም። ማሽላም እየጋጠጥን እያበላ ነው የከረም ነው። አሁን ማሽላ የለም። ትንሽ ጤፍ እንዲሁ እንጂ አልፎ አልፎ ማሽላ የለም። ትንሽ ደግሞ እንዲሁ ሀብት ያለውም አለ እየጋጠጥ እያበላ ነው።
ስለዚህ ከማሽላው ጤፉ ይሻላል ነው እያሉ ያሉት?
ትንሽ አውር ዘሩ ይመልሷን ጤፉ ይኸው አልፎ አልፎ ይሻላል ከማሽላው።
ስንት ልጆች አሉት እርስዎ?
እኔ ሶስት ቤተሰብ ነኝ። የለኝም ሶስት ነን።
እና እንዴት ነው አሁን ምንድን ነው የምትበሉት?
እንዲሁ ገንዘብ እየሸጥን ምን እያልን ነው። በጎ የነበሩ ሽጫለሁ፣ በልቻለሁ።
ስንት በጎች?
ወደ 4 በጎች ሽጫለሁ በክረምት ውስጥ። 4 በጎች ማለት ነው።
መንግስትስ እርዳታ ይሰጣል?
አገዱ በቃ።
እንዴት?
የለኝም አግደውኛል።
በምን ምክንያት?
እንግዲህ አንድ የልጅ ገንዘብ አለ። ትክክል አገር ያውቃል የልጁ ናቸው። አሁን በሬ አለው የሚል ነገር ይህን ጭምጭት መሰምተው ሲቸግራቸው ሽጭ አልበላቸውም። አሁን የልጁ ናቸው ቦሮቹ ማለት ነው። ጎረቤት ያውቀን የሸቀልሁን በላው የለኝም ደሃ ነኝ። ዋና ደሃ ነኝ።
እንግዲህ ልጆቹን አይተው ሲያበቁ የከሳል ይስጥት ያረጉና ነው። አዎ ተቀበለን ልጆቻችን ነገር ቤታችን።
ዘንድሮስ እንዴት ነው?
አይ ዘንድሮ በጣም ስተይ አይደለም ተመስገን ነው። ግን መጣብን ነው ብለን እየፈራን
በህዳር ወር ያኛው ቆቦ አካባቢ ምርት ሳይነሳ የነበረውን ድምጽ ነው የሰማነው። አሁን መዝነብ ጀምሯል። ቆየት ብለን ደግሞ ሌሎች መረጃዎችን በዝናቡ ዙሪያ የምናቀርብ ይሆናል።
የድርቁ መጠን አስቀድመን እንደገለጽነው በመላ ሀገሪቱ በተለያዩ አካባቢዎች ከ400 በላይ ወረዳዎችን ያካልላል። እስክንድር ፍሬው ተጨማሪ አለው።
እንዲያው ግን በመሬት ያለው ሁኔታስ ምን ይመስላል? ምን ያህል አካባቢዎች ነው በየትኞቹ አካባቢዎች ነው ድርቁ የተከሰተው?
ድርቁ እንደምታውቀው ሄኖክ፣ አንደኛ በበልግ ዝናብ መጥፋት፣ ሁለተኛ በኤልኒኖ ምክንያት የመኸሩም ሁኔታ እንደቀደመው አለመሆን ወይም በዝናብ መጥፋት ምክንያት እየተከሰተ ነው። ይሄ ደግሞ እንግዲህ በልግ አብቃይ የሆኑ አካባቢዎችን እንዲሁም የመኸር አብቃይ የሆኑ አካባቢዎችን ጨምሮ በርከት ባሉ የሀገሪቱ አካባቢዎች ነው የተከሰተው። በአርብቶ አደር አካባቢዎች እንደዚሁም በአርሶ አደር አካባቢዎች በተለያዩ የሀገሪቱ አካባቢዎች ነው የተከሰተው ማለት ይቻላል። እና ሰፋ ያለ የሀገሪቱን አካባቢ የሸፈነ ነው ሄኖክ ድርቁ።
እንግዲህ እኛም በዘገባች ሰዎችንም አነጋግረን እንደተረዳ ነው አፋር አካባቢ እንደዚሁ መጠነ ሰፊ የሆነ ድርቅ መከሰቱን እና በርካታ እንስሳቶች፣ ፍየሎች፣ ግመሎች፣ ከብቶች መሞታቸው ይዘገባል። ቆቦ አካባቢ ራያ፣ ሰሜን ወሎ ዞን ውስጥ ራያ አካባቢ የተከሰተው ሁኔታ አለ። አልፎም ወደ ምስራቅ ሐረርጌም በሶማሌ ክልል።
አዎ እንግዲህ አሁን አንተ እንዳልከው በአፋር ክልል እንግዲህ እነዚህ አርብቶ አደር አካባቢዎች የሚባሉ ናቸው። በአፋር፣ በኢትዮጵያ ሶማሌ ክልል እንደዚሁም በትግራይ፣ በአማራ ክልል የተወሰኑ አካባቢዎች ቅድም የጠቀስከውን የቆቦን አካባቢ ጨምሮ ማለት ነው። እንደዚሁም በሌሎችም የሀገሪቱ አካባቢዎች ነው ድርቁ የተከሰተው። የኢትዮጵያ መንግስት ባለስልጣናት እንደሚገልጹት በሶስት የአስከፊነት ደረጃዎች ነው የተከሰተው። በቅርቡ የተቋቋመው የአደጋ ስጋት ቅነሳ ስራ አመራር ኮሚሽን አዲሱ ኮሚሽነር አቶ ምትኩ ካሳም ለለጋሽ ሀገራት አምባሳደሮች ሲያብራሩም በሶስት የአስከፊነት ደረጃ ነው የተከሰተው ብለዋል። ድርቁ በርከት ያሉ የሀገሪቱን አካባቢዎች አካሏል ስንልም የአስከፊነት ደረጃቸው ግን የተለያየ ነው ማለታቸው ነው። እሳቸው በጣም አስከፊ በሆነ ሁኔታ የተከሰተባቸው አሉ፣ ከዛ መለስ ያሉ እያለ በደረጃ ነው የሚያስቀምጧቸው። እንግዲህ እና በዚህ ደረጃ ነው በተለያዩ አካባቢዎች እየተከሰተው ሄ ነው።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤን በአጭር ሞገድ ሾርት ዌቭ ቱ ላይ በተለይ በ15580 እና በ6080 ከምሽቱ 1:30 እስከ 2:00 ታገኛላችሁ። ከምሽቱ 1:00 ላይ ደግሞ በመካከለኛ ሞገድ በ1431 እንገኛለን።
አሁን ከኢትዮጵያ መንግስት እንስማ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ ድርቁን ለመከላከል ከመንግስታቸውና ከዓለም አቀፍ ተቋማት ጋር ለሚሰራ ግብረ ኃይል ባቀረቡት ዘገባ እንዲህ ብለዋል።
10.2 million beneficiaries will need emergency food assistance while 400,000 children under 5
10.2 ሚሊዮን ተጠቃሚዎች ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። እድሜያቸው ከአምስት ዓመት በታች የሆነ 400,000 ሕፃናትና 1.7 ሚሊዮን ሕፃናትና ነፍሰ ጡር ሴቶችም የተለየ የተመጣጠነ ምግብ ድጋፍ ያስፈልጋቸዋል። ከአጠቃላዩ ቁጥር 37% ተጠቃሚዎች በኦሮሚያ፣ 22% በአማራ፣ 15% በሶማሌ፣ 12% በትግራይ፣ 7% በደቡብና 4% በአፋር የሚገኙ ናቸው። 10.2 ሚሊዮን የእርዳታ ፈላጊዎችን ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን እንደሆነ ተገምቷል።
በታህሳስ ወር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድርቁን ለመከላከል መንግስታቸው የያዘውን ጥረት ለፓርላማ አስረድተው ጉዳቱን ለመቋቋም ያስፈልጋል ተብሎ ከተተመነው 25 ቢሊዮን ብር 14 ቢሊዮኑን መንግስታቸው ከራሱ በጀት እንደመደበ ገልጸዋል።
እኛ ለድርቅ የምናወጣው ሀብት የዛሬ 10 ዓመት 15 ዓመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው።
ጥያቄው እርዳታው በቂ ነው? ገንዘቡስ በፍጥነት ተመድቦ ወደ ስራ ይገባል? ሌሎችም አሉ። የኢትዮጵያ መንግስት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ እርዳታው በየወሩ ለአንድ አመት የሚከፋፈል እንደሆነ አስረድተዋል።
1.2 ሚሊዮን የለደራሽ እርዳታ የሚቀርብለትን ህዝብ ለይተናል። ስለዚህ በየወሩ የሚያስፈልገው እርዳታ መጠን አለ። የምግብና ምግብ ነክ ያልሆነ አለ። በሱ መሰረት ነው የሚያስፈልገው 1.4 ሚሊዮን ማን ቢሊዮን ዶላር አንዴ ሳይሆን የአመት ነው ይሄ። 12 ወራት ስለሆነ ከ12 ወራት መካከል የአንድ ወር እንለያለን። ለዛውን ጃንዋሪ ስንጀምር ለአንድ ወር የሚያስፈልገን በምግብና ምግብ ነክ ባልሆነ ምንድነው የሚለው እንለያለን። በሱ መሰረት የሚያስፈልገንን እሱ ላይ እንሰራለን። እና መቶ ሙሉ የሚመጣ ነው አንድ አይደለም።
የኢትዮጵያ መንግስት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ እና የሰማነው በኢትዮጵያ በአሁኑ ዓመት የተከሰተው ድርቅ ከ1977 የሚወዳደር እንደሆነ የተባበሩት መንግስታት ድርጅት በዚህ በያዝነው ሳምንት አስታውቋል። ሆኖም ያደረሰው ጉዳትና የምጣኔ ሀብት ተጽዕኖ አነስተኛ እንደሆነ የድርጅቱ ባለስልጣን አደም ኤልሄራይካ በአዲስ አበባ ተናግረዋል። እንስማ።
This serious drought is very serious drought. It's comparable to the 1985 drought. But still the impact is much less than what we saw.
ድርቁ እጅግ ከባድ ነው። ከ77ቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዛን ጊዜ ከነበረውና ከታየው በጣም ያነሰ ነው። ምክንያቱም ብዙ መንግስታት የኢትዮጵያ መንግስትን ጨምሮ ግብርናንና በገጠር ያለውን ምጣኔ ሀብታዊ ትስስር ለማስፋፋት አይበገሬነቱን ለማጠናከር የሚያስችሉ ዘዴዎች ዘርግተዋል። ይህ በቂ ባይሆንም በእጅጉ ረድቷል። ስለሆነም ሀገሮች የገጠሩንና የከተማውን ምጣኔ ሀብት በማዋሃድ የገጠር ማህበረሰቦችንም የምጣኔ ሀብታቸውን መሰረት ወይም ስብጥር እንዲያሰፉ በማድረግ መዋለ ንዋይ ማፍሰስ ይኖርባቸዋል። የአደጋ ተጋላጭነቱ አነስተኛ የሆነ ጠንካራ ምጣኔ ሀብት መገንባት ግድ ነው። ምክንያቱም ድርቅ ተመልሶ መጎብኘቱ የማይቀር ስለሆነ።
የዓለም አቀፉ ማህበረሰብ በተለይ የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት ድርቅ የመቋቋም አቅሙ እንዲያድግ አስቀድሞ ይሰራቸው ከነበሩ መዋቅራዊና የአቅም ግንባታ ስራዎች በተጨማሪ የአስቸኳይ ጊዜ የምግብ እርዳታ አቅርቧል።
የኢትዮጵያ መንግስት ባለስልጣናት ለጋሽ ሀገራትን አመስግነው ግን በቂ እንዳልሆነ ይሻሻላል ብለው እንደሚያስቡም ተናግረዋል። አቶ ምትኩ ካሳ፦
ይሻሻላል ብለን እንጠብቃለን። ይሻሻል ብለን የምንጠብቀው በሁለት መነሻ ነው። ከዚህ በፊት የሰራናቸው ስራዎች አሉ። አሁን ባለፈው ወደ 163 ሚሊዮን ዶላር ፕለጅ አድርገዋል ያልግስና ማለት ነው። እሱ በቀጣይነት በአዲሱ 2016 በጀት ዓመት ይመጣል ብለን ነው የምንጠብቀው። ከዛ ባሻገር በተለያዩ መድረኮችም የበኩላቸውን ለማድረግ የገለጹበት ሁኔታ አለ። ስለዚያ ስላለ የተሻለ ነገር ይኖራል ብለን ነው የምንጠብቀው። ያም ቢሆን ግን ትልቁን ሚና የመሪነት ሚናውን አሁንም ሀብት እየመደበ የዜጎችን ህይወት መታደግና ብሎም ደግሞ መታደራዊ የመጠበቅ ኃላፊነት የመንግስት ነው የሚሆነው። ለዚህ ነው አሁን እዚህ ቅድም ይፋ ስናደርግ ከወዲሁ ማንም ሳይል 97 ሚሊዮን ዶላር የኢትዮጵያ መንግስት ለ1.2 ሚሊዮን ተረጂ ህዝባችን የሚውል መመደቡን እዚህ ገልጸናል። ከዚህ እንደተገለጸው ደግሞ ሌሎቹ የበኩላችን ጥረት እናደርጋለን የሚል ነገር አስቀምጠዋል። ቅድም ያገኘነው ለምሳሌ ስዊድን እና የካናዳ መንግስታት ተጨማሪ በጀት እንመድባለን የሚል ነገር ስላለ ይሻል ነገር እንጠብቃለን ነው።
የዓለም አቀፉ ማህበረሰብ እርዳታ በተለያዩ አካባቢዎች ከመንግስታትም ሆነ ከዜጎች እርዳታ የሚያሰባስበው የዓለም አቀፍ የመገናኛ ብዙሀን ሽፋን ሲያገኝ እንደሆነ ይታወቃል።
በዚህ ረገድ የኢትዮጵያ መንግስት በድርቁ የተጠቁ አካባቢዎች ድረስ በመጓዝ የዓለም አቀፍ የመገናኛ ብዙሀን ዘገባ እንዲያቀርቡ አያመቻችም በሚል ይተቻል። እንዲያውም በቢቢሲ ዘገባ ላይ እንደታየው ሁሉ የጉዳቱን መጠን በፍጥነት ወደ ማስተባበል ሲገባም ታይቷል። ለመሆኑ ይሄ ሁኔታ እንዴት የእርዳታ መጠንን ይጎዳል? ጆን ግራም የዓለም አቀፉ የሕፃናት መርጃ ድርጅት ሴቭ ዘ ችልድረን የኢትዮጵያ ስራ አስኪያጅ ናቸው።
You really do need things to be in the media, to be covered in international news and so on, in order for even, you know, political officials in different countries and so on to take these things seriously.
ነገሮች በመገናኛ ብዙሃን እንዲዘገቡ፣ በዓለም አቀፍ ዜና ውስጥ እንዲካተቱ፣ እንዲሸፈኑ ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለስልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው። በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ? መንግስት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሚዲያው በኩል ደግሞ የተሻለ ምላሽ እንዲሰጥ ጫና ማድረግ ይቻላል።
ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ 215580 ኪሎ ሄርስ እንዲሁም በ6080 ታገኛላችሁ። ከምሽቱ 1 ሰዓት እስከ 2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት በመካከለኛ ሞገድ ደግሞ በ1431 እንገኛለን።
ዘግየት ብላችሁ ሬዲዮናችሁን ለከፈታችሁ የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በኢትዮጵያ በአሁኑ ወቅት በስፋት የሚታየው ድርቅ ይሆናል። 10.2 ሚሊዮን ህዝብ ነው የተጎዳው። የኢትዮጵያ መንግስት 25 ቢሊዮን ብር እንደሚያስፈልገው ገልጿል እርዳታ ለማድረስ። 14 ቢሊዮን ብሩን ደግሞ ከካዝናው አውጥቶ በጅቷል። የድርቅ ነገር ሲነሳ ትንሽ መንፈስም የሚያውክ ነው። ረፍት እናድርግ። አሁን ሙዚቃን ጋብዛችሁ ከዛ ወደ እስክንድር እንመለሳለን። ዲጄ ፋትሱ የመረጠልን ዜማ ነው።
ሀውሳ ዞን አቶ ሐሰንን ስለ ድርቁ ስላሉበት ሁኔታ አነጋግረናቸው ነበር። እንዲሁም ደግሞ በዞን 5 የሚገኙ አንድ ሌላ ነዋሪ እንዲሁ ስላሉበት ሁኔታ እንዲሁ እንዲነግሩን ባጭሩ
አፋር ክልል ማለት ነው።
አዎ ጠይቀናቸዋል።
ለሰው ሳይሆን ለሀብት እኮ ነው ሰው የሚበላው። ናው እርዳታውን የተሰጠ ነው። ሁሉም ባይደርስም የሚደርስበትን ያከፋፈሉ ነው መንግስቱ። ዝናብ ነው በስ እኛ መረዳት የሚችለው ዝናብ ነው። ከአሁን በፊት እኛ አካባቢ አዝመራውን ተቅላላ የተዘራ የነበረበትን አዝመራ ዘርቷል። በውሃ ይቅረት ያልተዘረበትን ሳይዘራ ቀረ። ከብቶቹ የት እንደሚገቡ የተወቅ መሞት ነው እንጂ ሌላ ምን መፍትሄ አለው? የሚበላውን አላጣንም። አልሐምዱሊላህ አላህ የሰጠሁበትን ይበራለን።
የራብና እንትን ሁኔታው እየጣኑ ነው። በጣም የተጎዱት ቀበሌዎቹ ላይ የተጎዱት ወረዶች ላይ ደግሞ መከፋፈሉን ጀምረዋል። ዝናብ የለም። እንስሳ ወደ ኦሮሚያ ወይም አማራ ክልል ውስጥ እየገቡ ነው። በተለይ አሁን የሚሰጡት ስንዴና በቆሎና ዘይት የለም። ዝናቡ አሁን ወደ ሰሜን ሰዋ ውስጥ ትንሽ የተወሰነ አካባቢ በኦሮሚያ ውስጥ የተወሰነ አካባቢ ትንሽ ካፊያም ዘንቧል። እኛ እንስሳው አገሩን ለቆ እዛ ገብቷል። ማንኛው የህፃናቶቹን እና እናቶቹን የተለያየ ምግባቸውና የተለያየ ልብስም ሆነ ከእነሱ የሚጠቅሙበት ሩዙም አሁን የሶማሊያ ክልል ላይ ቴሌቪዥን ላይ የምናዩበት የሩዝ እየከፋፈሉ ነው የምናየው። ይህ ተላላክ ነመሌሳን የሚባል ቦታ ነው።
አሁን ወደ እስክንድር ፍሬው ወደ አዲስ አበባ እንመለሳለን። የድርቁን ሁኔታ አስመልክቶ እየተከታተለ ዘገባ ያቀርባል።
አዲስ አበባ ወይም በሌሎች በተዘዋወርክባቸው አካባቢዎች ሰው በሀገሪቱ ስላለ ሁኔታ በሚነጋገርበት ጊዜ ስለ ድርቁ ያወራል? በቂስ መረጃ ያገኛል ከመገናኛ ብዙሃን? እንደው ሰዎችስ ያወራሉ ወይ እንደዚህ ሆነ እኮ ምን እናርግ ወይ ደግሞ እንደዚሁ እንደ መቆጨትም ነገር ምንድን ነው ያለው በህዝቡ ያለው ስሜት?
እንግዲህ ሄኖክ አሁን ዝናብ ደበደበኝ ወይ ዝናብ ዘነበ ብሎ ሲያማርር የምትሰማው አንዳንድ ወጣት እንኳን አሁን ለምሳሌ ከቅርቡ ከሰሞኑ ልነሳልህና ዝናብ እየዘነበ ነው በአዲስ አበባ አካባቢ እንደዚሁም የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ እንዳረጋገጠውም በተለያዩ የሀገሪቱ አካባቢዎች ዝናብ እየዘነበ ነው የሚገኘውና ሰዎች በዚህ ዝናብ መዝነብ ምክንያት ፈጣሪን ሲያመሰግኑ የጥሩ ነገር ምልክት እንደሆነ ሲናገሩ ሌላው ቀርቶ ምናልባትም ስለ ገጠሪቱ ኢትዮጵያ ስለ አርሶ አደሩ ስራ አርብቶ አደሩ አካባቢ ብዙ ግንዛቤ የሌላቸው ወጣቶች ሳይቀሩ እንኳን ይህ ዝናብ እንደው ጥሩ ነገር ይዞ ይመጣ ይሆን የጥሩ ነገር ምልክት ይሆን ሲሉ ነው የምትሰማውና ድርቁ ሰዎች እንደዚሁ በከተሜነት ዝናብ ሲያማርሩ የምትሰማቸው አንዳንድ ሰዎች እንኳን አረ ይዝነብ በሚል የርካታ ነገር ነው ሲናገሩ የምትሰማው።
ግንዛቤው አለ ማለት ነው?
ግንዛቤው አለ ማለት ይቻላል በተለይ በአሁኑ ወቅት ማለት ነው። የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ እንደሚናገረው አሁን ሰሞኑን ለምሳሌ ከኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ጋር ቃለ ምልልስ ነበረኝ። እሳቸው እንዳሉትም ይህ ዝናብ አሁን እየዘነበ ያለው ዝናብ ከጉዳቱ ጥቅሙ እንደሚያመዝን ሳሪ ለከብቶች ግጦሽ እንዲኖር እንደሚያስችል ሳር እንዲበቅል እንደሚያስችል ማለት ነው። በአንዳንድ አካባቢዎችም መሬቱን ለሚቀጥለው የበልግ የምርት ጊዜ ሊያዘጋጅ እንደሚችል ነው የገለጹት። እንግዲህ በልግ ከየካቲት እስከ ግንቦት በሚፈልቀው የበልግ ወቅት ማለታቸው ነው እና ጥሩ ነገሮች ናቸው አሁን እየታዩ ያሉት በተለይ ከዚህ ከበልግ ዝናብ አንጻር እና ምን ለማለት ፈልጌ ነው ባለሙያዎቹም ጥሩ ነገር እንደሆነ እየገለጹ ነው ያሁኑ የዝናብ አካሄድ። በከተማው አካባቢም ሰው ሲነጋገርም የጥሩ ነገር ምልክት እንደሆነ በመቆርቆር ነገሩ በትክክል ይመለከተኛል በሚል ስሜት ሲናገሩ ነው መሰማቸው ነው።
እንግዲህ በኢትዮጵያ መንግስት በኩል ያለውን ምላሽ እንመልከት። እንግዲህ አስቀድሞ የተዘረጉ በተለይ በጤና ዙሪያ ጤንነት ለመጠበቅና በርካታ ሰዎች እንዳይሞቱ የጤና ኤክስቴንሽን ሰራተኞች አሉ፣ የገጠር ልማት ሰራተኞች አሉ። አስቀድሞ የተዘረጉ ደግሞ የአደጋ መከላከልና የምግብ ዋስትና ቢሮዎችና ሰራተኞች ስላሉ አስቀድሞ ሁኔታውን የመረዳትና እርዳታ የማድረስ መስመሮችም አሉ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በታህሳስ ወር አጋማሽ ላይ ወደ ፓርላማ አምርተው መንግስታቸው ምን ሊሰራ እንደሆነ የገለጹት አለ። ከሳቸው ድምጽ እንስማና ያንተን አስተያየት ወስዳለሁ።
ያ ለድርቅ የምናወጣው ሀብት የዛሬ 10 አመት 15 አመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው።
14 ቢሊዮን ብር ነው የኢትዮጵያ መንግስት በፓርላማ አቅርቦ ለአስቸኳይ ጊዜ በፓርላማ የጸደቀው። ይህንን መጠን ስትመለከት ጠቅላይ ሚኒስትሩ የተናገሩት አሉ፣ በአጠቃላይ ደግሞ በአገሪቱ ያለውን ሁኔታ ያስፈልጋል ከተባለው አንጻር ምን ያህል እጁ ላይ ያለ የኢትዮጵያ መንግስት፣ ምን ያህሉ ከዓለም አቀፍ እርዳታ የሚመጣ ነው?
እንግዲህ ሄኖክ፣ ለዚህ መንደርደሪያ እንዲሆንን በታህሳስ ወር መጀመሪያ ላይ ነው የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ8.2 ሚሊዮን ወደ 10.2 ሚሊዮን ከፍ ማለቱን የኢትዮጵያ መንግስት ይፋ ያደረገው። እነዚህ ዜጎች ድጋፍ የሚያስፈልጋቸው ለ12 ወራት መሆኑን ተጠቅሷል። የመጪው መኸር ምርት እስኪደርስ ማለት ነው። እንግዲህ ይህንን ድጋፍ ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን የአሜሪካን ዶላር ወይም 25 ቢሊዮን ብር ነው። ከዚህ 25 ቢሊዮን ብር ውስጥም ነው እንግዲህ አሁን እሳቸውም እንደገለጹት መንግስት በራሱ አቅም ለማሟላት የ14 ቢሊዮን ብር በጀት በፓርላማው ያጸደቀው። እንግዲህ ከ25 ቢሊዮኑ አንጻር ከግማሽ በላይ የሚሆነውን ማለት ነው መንግስት አሁን ያጸደቀው። እንግዲህ መንግስት
እናመሰግናለን እስክንድር። ጊዜያችን አልቋል፣ እኛም መውረጃችን ደርሷል። አስተያየቶቻችሁን አት ቪኦኤ አማሃሪክ ላይ በእናንተ ባላችሁበት አካባቢ ያለውን ሁኔታ ግለጹልን። አት ቪኦኤ አማሃሪክ ላይ ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አረጋው ነኝ። በሰላም በጤና ያገናኘን። ደህና አምሹ።
ደህና አምሹ። ዝግጅታችንን የመራችልን ጽዮን ግርማ ናት። ሙዚቃ ያጫወተልን ደግሞ ዲጄ ፋጹ።
This program has come to you from the Voice of America, Washington.